ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ጤነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ መስከረም 27 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የወያኔን ዘረኛ ጸረ ህዝብ አገዛዝ በመቀጠል የህዝብን ስር ነቀል ለውጥ ትግል አደናቅፈው በስልጣን ላይ ያሉት የኦህዴድ ወያኔዎች አንድ አመት ሞላን ብለው ሚዲያውን አጣበው በሚደነፉበት ወቅት ባንጻሩ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከፍተኛ አመራር አባላት አቶ አለበል መሸሻ፣ አቶ ፋሲካ በለጠና አቶ ኢያሱ አለማየሁ በሐምሌ ወር 2011 ዓመተ ምህረት በሁኔታው ላይ ማብራሪያ ሰጥተው ነበር። የመጀመሪያውን ክፍል እናቀርባለን። ከዛ በፊት ከዝግጅት ክፍላችን የቀረበውን የዕለቱን ሐተታ የዘረኞች ስብስብ የሸምበቆ በትር በሚል ርዕስ የቀረበውን እናሰማለን። በቅድሚያ ዜና። ሰኔ 15 ቀን 2011 ዓመተ ምህረት በባህር ዳርና በአዲስ አበባ የመፈንቅል ድራማውን ተከትሎ ከተፈጠረው ሁኔታ ጋር ተያይዞ በጥርጣሬ ተይዘው በእስር እየማቀቁ ያሉት እነ ጀነራል ተፈራ ማሞ ማክሰኞ መስከረም 27 ቀን በባህር ዳር ጠቅላይ ፍርድ ቤት ቀርበው እንደነበር ታውቋል። ተከሳሾቹ በጠቅላይ ፍርድ ቤት የቀረቡት ለአቃቤ ሕግ ተጨማሪ የምርመራ ጊዜ እንዳይሰጥ በመከልከል ሁለት የበታች ፍርድ ቤቶች የወሰኑትን ውሳኔ ጠቅላይ ፍርድ ቤቱ መልሶ በመመርመር የሚሰጠውን ውሳኔ ለመስማት ነበር። በዚህ የተሰየመው ችሎት ሁለቱ የበታች ፍርድ ቤቶች የወሰኑትን ውሳኔ አጥርቶ ተጨማሪ የምርመራ ጊዜ የከለከለ ከመሆኑም በላይ አቃቤ ሕግ እስከ ጥቅምት 12 ቀን ድረስ ክስ እንዲመሰርት ወስኗል። ከፍርድ ቤቱ ውሳኔ በኋላ እነ ጀነራል ተፈራ ማሞ በአስቸኳይ እንዲፈቱ የሚጠይቁ በርካታ ዜጎች ሰላማዊ ሰልፍ ያደረጉ መሆናቸውም ታውቋል። ሰልፈኞቹ የግድያው ነት ይውጣ፣ የታሰሩ መሪዎቻችን ይፈቱ የሚሉና ሌሎች መፈክሮችን በማስተጋባት ድምጻቸውን ያሰሙ ሲሆን ፖሊስ ሰልፈኞቹን ለመበተን አስለቃሽ ጋዝ ተጠቅሟል ተተብሏል። ማክሰኞ መስከረም 27 ቀን በደቡብ ጎንደር ዞን ኢብናት ወረዳ ደጋመል ዘበተባለ አካባቢ የአማራ ልዩ ኃይል ሻለቃ አስቻለው ደሴ የተባለውን የአካባቢውን ፋኖ መሪ የገደለ መሆኑ ታውቋል። ሻለቃ አስቻለው ደሴ ለረጅም ዓመታት በወያኔ እስር ቤት ሲሰቃይ የነበረ ሲሆን ከዓመት በፊት ከእስር መለቀቁ ይታወቃል። በማዕከላዊ ጎንደር በታች አርማጭሆ ማንነታቸው ያልታወቀ ሰዎች ድንገት በሚወስዱት ጥቃት ምክንያት በአንድ ወር ውስጥ 1500 በላይ ነዋሪዎች ከመኖሪያ አካባቢያቸው የተፈናቀሉ መሆናቸው ተነገረ። የአካባቢው ነዋሪዎች ለዜና ምንጮች እንደገለጹት ከጳጉሜ 3 2011 ዓ.ም ተመረጀ ጀምሮ ዜጎች በየቤታቸው ማንነታቸው ባልታወቀ ሰዎች ጥቃት ሲደርስባቸው መቆየቱንና ሰብል ጭነው በመኪና የሚያጓጉዙ በየቦታው እንደሚዘረፉ ተገልጿል። ባለፈው ዓመት ከመጋቢት ወር ጀምሮ በማዕከላዊ ጎንደር ራሱን የቅማንት ኮሚቴ ብሎ የሚጠራውና በወያኔ የሚረዳው ቡድን ባደረሰው ጥቃት ምክንያት ከ50 ሺህ ሰዎች በላይ መፈናቀላቸው ይታወሳል። አብዛኛዎቹ ተፈናቃዮች ተመልሰዋል በተባለበት አሁንም መፈናቀል የተከሰተ መሆኑ ተነግሯል። በአሁኑ ወቅት በማዕከላዊ ጎንደር ዞን በአዲስ መልክ የጸጥታ ችግር ያለባቸው አካባቢዎች ምስራቅና ምዕራብ ደንቢያ፣ ጭልጋ፣ አይከልና አርማጭሆ ናቸው። በመጨረሻም በኬንያና በሶማሊያ መካከል የተፈጠረው ውጥረት እየተካረረ ሄዷል። የሶማሌ ዜግነት ያላቸውን የፖለቲካ ሰዎች የጫነ የኬንያ አውሮፕላን ያለ ሶማሊያ መንግስት ፈቃድ ከናይሮቢ ተነስቶ ደቡብ ሶማሊያ ከተማ ኪስማዩ በማረፉ ሶማሊያ ኬንያን ባለማቀፉ የሲቪል አቪዬሽን ከሳለች። ኬንያ የፈጸመችውን ተግባር ቀደም ብሎ የሶማሊያ ማዕከላዊ መንግስት ከውጭ የሚመጡ ማንኛውም አውሮፕላኖች በቅድሚያ በዋና ከተማው በሞቃዲሾ ማረፍ ይኖርባቸዋል በማለት ያወጣውን ህግ የሚጻረር ነው ተብሏል። በቅርቡ በደቡብ ሶማሊያ በተደረገ ምርጫ አካባቢ ፕሬዚዳንት ሆነው የተመረጡት በኬንያ የሚደገፉና ገዢውን ፓርቲ የሚቃወሙ በመሆናቸው በማዕከላዊ መንግስቱ ተጽዕኖ እየተደረገባቸው ነው ተብሏል። ኪስማዩ የገቡት የሶማሊያ የፖለቲካ ሰዎች የአካባቢ ፕሬዚዳንት ደጋፊዎችና በፕሬዚዳንቱ የስልጣን መረከቢያ ስነ ስርዓት ላይ ለመገኘት የሄዱ ናቸው ተብሏል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃልላል። የዘረኞች ስብስብ የሸምበቆ በትር ጠጅ መስሎን ነበር ምርጊቱ ሲከፈት ጠላ ነው መልሶት ወደ ነበረበት እየተባለ ነው ስለ ዋሾውና ጠባብ ሹም። ባለፈው ሰሞን የኦሮሞ ድርጅቶችና ሹሞቹ በአንድ ተገኝተው በባለጌው የመንጫ ሰው አጋፋሪነት ተፈራርመው ነበር። ባንድ ክፍል በርካታዎቹ የኢትዮጵያ ጠንቆች ሲገኙ ብዙ ያሳስብ ነበር ብለን እንለፈው። የሸምበቆ በትር ቢደፉት ይሰብራል። የጉዶቹ ስብስብ ይህን ያመለክታል። ፉርሽ ነው። ነጋ ጠባ ሲፈራረሙና በዚያውም ወዲያውም ሲሰነጣጠቁና ሲጋጩ አይተናል። ለኢትዮጵያ የሚበጁ ቢሆን ክፍፍሉ ቀርቶ ተባበሩን ቡራኬ በሰጠናቸው ነበር። ግን ጸረ ኢትዮጵያ ናቸውና ትብብራቸው እውን ከሆነ ጸረ ኢትዮጵያ ይዘት ያለውና አጥፊ ነውና እንኳን ተባበሩ የሚለው መንጋው ብቻ ነው። ሆዳደሮቹን ምሁር በሉን ባዎች ወገበ ቀጭኖችን ጨምሮ በዚህ ስብስብ ዙሪያ የሚያነፈንፉትም የሀገርና የህዝብ ጠላቶች ናቸው። ዘረኝነትና ኢትዮጵያዊነት ለየቀል ናቸው። ዘመን ያስቆጠረውን ኢትዮጵያዊነት አንድ የፈረንጅ ጨምባሳና ቡከን ውርጋጥ ሊያፈርሱት አይችሉም። ሞተናል ማለት ነው ከቻሉ። ራሳቸውን የኢትዮጵያ መንግስት ሊሉ የከጀሉ ጉዶች ጠቅላይ ሚኒስትርና መከላከያ ሚኒስቴር ነን ባዮች ከብሔረተኛ ቡድኖች ጋር ዘረኛ ሰነድ ይፈራረማሉ። ለመሆኑ የአገር መከላከያ ሚኒስቴር በዚህ አይነቱ ሂደት ከቶስ ምን ያገባዋል? እነዚህ ከኛ ከኛ ያሳበዳቸው ማፈሪያዎች ውትፍትፍ አድርገው የተፈራረሙት ስምምነት ጭራሽ ኢትዮጵያዊ አለመሆናቸውን ማረጋገጫ ነው። ያንድ ወይም ጥቂት በሄረተኛ ጸረ ኢትዮጵያ ቡድኖች አገዛዝ መሆናቸውን እንደገና ይፋ የሚያደርግም ነው። የኢትዮጵያ አውራ ጣላቶችና አይነልሞች የተስማሙበት ነው። በስርሰባው የተገኙትን ወንጀለኞችና ገርባዎች ማየቱ ይበቃል። የተቀላላ ጸረ ኢትዮጵያዎች ስብስብ እንዳንለው ባንዳዎችና የለመደባቸው ክህደቶች አልተጠቃለሉበትም። በሞት የተለየን ዝነኛው ገጣሚ ኃይሉ ገብረ ዮሐንስ ገሞራው በጻፈው መጽሐፍ የሚከተለውን ትንቢታዊ ስንኝ አስፍሮ ነበር። ለውጣለ ይሉናል ሰማን እንጂ አላየን፣ ባላገር እኛ ነን ግን እንዳለዋለን። ለውጥ አምጪ የተባሉት የባዕድ ቀጥረኞች ግደይን በመገርሳ ቀየሩ እንጂ ምንም ለውጥ አላመጡም። አዲስ ዘረኞችና ስግብግብ በመሆናቸውም ሁሉን ሊግጡ ከኛ ከኛ ሲሉ በመቅበዝበዛቸው ራሳቸውን ነግቶ ሳይመሻ ጋልጠዋል። ህዝብ ግን ገጣሚው እንዳለው ዛሬም ሙቀጫና ወፍጮ ቁናና እንስራ እንዳላገጡበት አለ። ሰብሰብ ብለው ሊደረጁብን የሞከሩት በውስጣቸው ያለውን የማይታረቅ ቅራኔ አርግበው ሊረባረቡብን ማቀዳቸውን ያሳያል። ለምን? ሊፈጁን፣ በብሬት ሊጨፍሩብን፣ ኢትዮጵያን ሊያደሙ፣ ሊሸጡ። እነ አሜሪካና አውሮፓ የድርጊታቸውን አጥፊነት ዛሬ ተገልጾላቸው ኢትዮጵያ በሹሞቹ ወደ አሰቃቂ የእርስ በርስ ግጭት ልትገባ አደጋው ተከስቷል ማለት ጀምረዋል። ቀድሞ ነበር እንጂ መጥኖ መደቆስ ልንላቸውም ተገደናል። ኢትዮጵያ አለብዙ መዘዝ ብትጠፋ አንዲትም የእንባ ዘለላ አይወጣቸውም። ምኒልክ አሳፍሯቸዋልና ለመላ አፍሪካም ኢትዮጵያ አርአያ ሆና ቆይታለችና ጭራሽም ቅንጣትም አይወዱንም። ሶቪየት ኅብረትን፣ ዩጎስላቪያን ወዘተ አፈራርሰዋልና ባሪያ ለሚሉን አፍሪካውያን ርህራሄ ሊኖራቸው መጠበቅ የለበትም። አገር አድን ትግላችን አካሄጁም ከግብ አድራሹም የኢትዮጵያ ሕዝብ ራሱ ብቻ ነው። ኢትዮጵያ ወደ ፈጣሪ እጇን ዘረጋች ተባለ እንጂ ወደ አሜሪካና ሹሞቹ ተንበርክካ ለመነች ለሚለው ገና አልተጻፈም፣ የሚከተብም አይደለም። ይህ ሊታወቅ ይገባዋል። የኢትዮጵያ ሕዝብ ቆስሉ ቂም የያዘበት ነው። ቂሙን ቀርፎ ረፍትን ሊያገኝ አልቻለም። ደርግ ከተካው ከፋ። ደርግን የተካው ወያኔ ጸረ አገር አውሬ ሆነ። የዛሬው መንጋ ደግሞ ቀሽምና መደዴ ቢሆንም የሞተን ሳይሆን በሕይወት ያለውን የሚቦጭቅ ጆፌ ጥንባንሳ ሆኖ ይገኛል። ላለው ቅንጭብ ያረግዳል ሆኖ በርካቶች በዘር በሃይማኖት ተወናብደው ቢሞኙላቸውም የቀን ተሌት ጅቦችና ዘረኞች ራሳቸውን ባጭር ጊዜ አጋልጠዋል። ቀጥረኞቹና ባንዳዎቹ ለሕዝብ ገዳዮች የገንዘብ ድጋፍ ሊሰበስቡ የጣሩትም ከሽፏል። ከመቼውም ጊዜ ይበልጥ ምሁር መባሉ አሳፋሪ የሆነበት ጊዜ ላይም ደርሰንም ነበር። ዳያስፖራ የሚባለውን በውጭ ነዋሪ አገሩን ወገኑን ረስቶ ዛር እንደያዘው ሹሙን ሲያወድስ መታየቱ የታሪክ ምጸታችን ነው። ብዙዎች ቀለውበታል፣ ተዋርደውበታል ማለትም እንችላለን። በዚህ ረገድ ወገናቸውንና አገራቸውን ለጎዳው ሻዕቢያ ያጨበጨቡ ዘላለማዊ ውርደትን ተከናንበዋል። ኢትዮጵያን ክደው ወደ ጎጣቸው ተዘቅዝቀው ማፈሪያ የሆኑትንም ታሪክ ከወዲሁ ወደ ትቢያ ወርውሯቸዋል። የወያኔ ገንዘብ ያሰከራቸውም በዚሁ ይመደባሉ። የሌባ ሞኝ ከጎተራ ስር ይገኝ እንደተባለው ከዘረኞች ጫማ ስር ወድቀው የተገኙትም እንዲሁ ዛሬ ነገር አለሙ ጨልሞባቸው ክህደት ተፈጽሞብናልና የረሃብ አድማ ልናደርግ ነው ሲሉ ሳይወዱ ሳቂዎች እያደረጉን ነው። ሹሞቹ በትዝብት የምጸት ከበርቴዎች እያደረጉን ነው። ወጣም ወረደም ሰፍኖብን ያለው አገዛዝ ዘረኛና ያው የወያኔ ብክለትን የተላበሰ አገር አጥፊ ነው። ስርዓቱ አገር አጥፊና ዘረኛ ነው። መድኃኒቱ የዘረኛውን መንጋ የሚያስወግድ ህዝባዊ ትግልን በሁሉም መስክ ማፋፋም ብቻ ነው። ወያኔ እንደ ድርጅት በስብሷል። የትግራይ ወጣቶችና የድርጅቱ ወጣት አባሎች የከሸፉትን ሽማግሌዎች ሊያሳርፏቸው ጊዜው ነው። ዘረኛ ፖለቲካቸው 27 ዓመት ተሞክሮ ውድቅ ሆኗል። ኢትዮጵያ የሚለው የትግራይ ህዝብ ለነዚህ ጽንፈኞች ማሳረጊያቸውን ሊነግራቸው የአገር ግዴታ ግድ ይላል። በወያኔ ላይ መነሳት ፍትሃዊና ግዴታም ነው። ይህ ጥሪ ለሁሉም ህዝብ የሚቀርብ ነው። ሹሞቹም ቢሆኑ ራሳቸውንና ጥቂት ዘረኞቹን ይወክሉ እንደሆነ እንጂ ብዙሃኑን ህዝብ ቅንጣትም አይወክሉም። በዓለም ደረጃ ስንመለከት ህዝብን እርስ በርሱ መከፋፈልና የሀገርን አንድነት መጥፈሻ ላይ መጣል ጥቅሙ ሳይሆን ጉዳቱ ያመዝናል። ባለምንጫዎቹና ገርባዎቹ ጊዜ ያለፈባቸው የቅፉ ቀን ቅሪቶች ናቸው። ዘመነ መሳፍንትን ግሩም ጊዜ የሚያሰኙ ባለጌዎች ናቸው። ያለፈውን ጊዜ መላሾች ናቸው። የጥፋት መልክተኞች ማንንም ከዛሬ ወደፊት ሊያወናብዱ ልንፈቅድላቸው መጠበቅ የለበትም። የህዝብ ትብብር አገርን ለማዳን ወሳኝ በመሆኑ በብሔር ደረጃ ከመሰባሰብ ይልቅ በኢትዮጵያዊነት መሰረት አንድ መሆኑ ይመረጣል። ዛሬ የኦሮሞ ህዝብ ጠበቃንን ተረኛንን የሚሉ ቅጥ የለሾች ትላንት ከደርጉም ከወያኔም አንድ ሆነው ህዝብን ኦሮሞን ጭምር ሲያደሙ ሲያስፈጁ የነበሩ መሆናቸውን መርሳት አንችልም። የኢትዮጵያ ህዝብ እውነት በእውሸት ስትለወጥ ብዙ ጊዜ ስላየ ሆዱ ቢሻክር አይፈረድበትም። ትላንት አጣይን በደም ያረሱት ዛሬም በቅብቅ እያሉ ነው። በቀማንት ሽፋንም ወያኔም ኦነግም ሹሞቹም በወንጀል ተሰማርተዋል። ምሳቸውን ካላገኙ ብዙ ጥፋት ያደርሳሉ። መዘንጋቱን ትተን ልንገጥማቸው ልናሸንፋቸው ቆርጠን መነሳት ይኖርብናል። ሹሞቹ የቀውሱ ሁሉ ማዕከል ናቸውና ከነሱ መከራና ፍጅትን እንጂ ሰላምና ለውጥን መጠበቅ ሞኝነት ነው። አንዳንዴ ካልደፈረሰ አይጠራም ብለዋል አዛውንትና መጪውን ሳንፈራ ቆርጠን ዘረኞቹን መታገል ያለን ግዳጅ ነው። አገራችን ለአደጋ ተጋለጠች ብሎ ከንፈር መጠጣ ሳይሆን ሀገር አድን ትግሉ መፍትሄ ነው ብሎ በሁለገብ ትግል ዘረኛውን አገዛዝ መታገል ፍትሃዊ ነው። ሰላም ሰላም በሚል ሊያስተኙን ለሚቃጡት ሞኛችሁን ፈልጉ ማለትም ተገቢ ነው። ጥላቻን ቦታ ሰጣችሁ ለሚሉንም አገዛዙ መሰረቱ ራሱ የህዝብ ጥላቻ ነው ብሎ መመለሱ ይጠበቅብናል። ዝምታን ፈልገን ጭምት ሆነን ሲጨፍሩብን ከተሸከምናቸው ይሉኝታ ቢስ ዘረኞች ናቸውና ከኛ ከኛቸውን ነው የሚጭኑብን። ነፍጠኛዎችን ሰበርን ነው የሚሉን። ተረኛነን የሚልም ማፈሪያ ፈሊጥ ስለያዙም ታሪክም ሀቅም ዜጎች ላይ ጨፍሩ ብሎናል ባይ ናቸው። በራጆች ናቸው። ታሪክ ፈብራኪ ሐሰተኞች ሰንካላዎች ዛሬ ለስልጣን በቃን ብለው ልባቸው ሰብቷል። እብሪት ጋርዷቸዋል። አንገቱን ረግጠው ሊገዙት የፈለጉት ህዝብ ግን በቃ ብሎ ሲያመጽ መግቢያ መደበቂያ የሚያጡ ይሆናሉ። ጫማቸውንም የሳሙ እንዲሁ ውርደቱ ያፍናቸዋል። ጸረ ኢህአዴግ ትግላችን ተፋፍሞ ይቀጥል። ዘረኝነት ይውደም። ኢትዮጵያዊነት ያቸንፋል።
አንተ ለጠያቂ እንቁፍት እንቁፍት እያባቃቸው ጭቀኝ እባክህ ልቀቀኝ። ጉዝ ምድር እንጂ ገዥ ማን አድርገኝ? እናም እንቁፍት እንቁፍት እያልክ ይብቃ አትጣራ። እኔ ምን አገባኝ በገዦች ስራ? ዋይ ፈሩ በጣም እጁ ሞጫ አውጥቶ እግሩ ተሸርሽሮ የጌጠ መከራን እየገፋ ኑሮ ለኢትዮጵያ እናቱ አጥንቱን ክስክሶ ስጋውን ከምድሯ በደሙ ለጉሶ ለአንድነቷ ክብር ለዝቦቿ ፍቅር ጠላቱን ተጋጠሎት በገበረ ፍርዶበት አማራ ፍርዶን ይበላል። ፍርዶበት አማራ እሬ ሀገር ያለ እሬ ወገን ያለ ከታች እስከ ላይ ሰው በሰው ሲሸለት ዝም ይባላል። አሁንም በሉኝ በፍጹም በፍጹም እንብኝን እንጥራ መከራው ክፍ ይቁም። ኢትዮጵያን ባሙላ ደሙን በመገበጥ ወርቅ ላጠረፈ ምላሽ ሆኖ አፈር ቀልሳት ተዳጥሞ ለውያኔ አድሞ ጉድጓድ ይከሰታል አማራው ተለቀ። ዘሩም አገሩም ናት አገሩም ናት ክብሩ ለሰንደቅ ዓላማ መሞቱም መኖሩ ባህላዊ ደራደር ኢትዮጵያ እንደማድ ይጋባል ቀል እያለፈች አንቺ ማማ ኢትዮጵያ ሀገሬ አንቺ እናት ሀገሬ ዜጎችሽ አለቁ ታዛዥ ሆነሽ ነው ስለም ይባገር እንብኝ የሚታጠቅ ሲቃውን ለማስቆም ለወገን የሚወድቅ መግበኔ እያሉ ክንድን አጠንክሮ ይህን የግፍ ስራት ካልጠራሽ ቀንጥሮ ሁሉም በየተዋላው እየረባል እያደር ፍንቁልቁል ይወጣል ይሰደዳል ካገር ፈርዶበት ምናጥተውን ጥቁር ድንጋይ ጠርቦ አፈራለት ልሶ ደክሞት በመብላት ይህን ይሆን ወንጀሉ መልበሱ ውጡቱ ይሆን ስተቱ አገሬን ማለቱ ወገኔን ማለቱ ፍንቅርቅሉ ጠፍቶ በቁም መሸለቱ ኧረ አገሬ ያለህ ኧረ ገበኔ ያለህ ግፉ ሞልቶ ተስፎ ምድዋን አጠቀያለ እምቢኝ በል ያገር ሰው አለሙትን ወጣት እምቢኝ በል ኦሮሞ እምቢኝ በል ኩናማ እምቢን በጉራጌ አፋሩ ሲዳማ እምቢን በሎጋዴ ሀረሬን ምን ጋምቤላ እምቢን በል ሀዲያ እምቢን በል አንትግራይ የባህል ጥርቅም ይብቃ ሰው አለ ሌሎቹም ተነሱ እምቢኝም በቃሉ በአማራው ብቻ አይቆም በደል እናልፉ እናም እምቢኝ ይበል ሀገር አለኛት ወያኔ የሚሉት ማሸት ነፍሶበታል መሬት አጥፍ ፈረስ ወረት ከመደም ለሻይማ ለረሙ ተሽጥ ሃይማኖት የናትል የካድሬ ግብስም ከላይ ቁጥሮበታል ስግብግብ ዲያስፖራው ሁለቱን በሶስቱ ፎቁን አጥንቶበት እናም መኖር ግድ ይያለ በስሙን ይውሻ አንተ ሶሳቶን በነገተ ውሻ እስከመቼ ድረስ ትገዛ አንተ ሰው በቃ ይበላሽ አለም መጣሁ አንተም ጭቃቀለም ከምብት አለለም ያወጣ የለም ወዲህ ትሉ ወዲያ ወዲያ ትሉ ወዲህ ብለ ካልታካቸው እንዴ ወያኖች በግቡም ያርጓል ለተፈላ ናቸው ለብራስ ዳሽማ ካለባቄራ አሽቆ ሰውጣስ ከሱ እናም በቃኝ ምን አበሽ ልባው በጠዋካ መሳሪ ገብዘዛ ጋበኛ ዱቄት ተልፋት ይጣላ ችኩራ ድንጓሬ ሳይወድ ወዳማ የደንድሮም ፍቅር ሳይጀምሩ ያልቃል እና ማበደማ በሻ ወያኔን ያፈጥራል እና በቃ ይመላ በሻ Don't
አድማጮቻችን በማስከተል በሐምሌ ወር 2011 ዓመተ ምህረት 3 የኢሃፓ ከፍተኛ አመራር ኮሚቴ አባላት ከፍኖተ ርዕይ ቴሌቪዥን ጋር አድርገው የነበረውን ቆይታ የመጀመሪያውን ክፍል እናቀርባለን።
ዛሬ አንድ አመት ገደማ ቀደም ብሎ የነበረው ህዝባዊ አመት ምክንያት ዮሐና አደጋ ሲንገዳገድ አብይ አህመድ ኃይለማርያምን ተክቶ መልካም ቃሎች ባጀቡት ዲስኩር ለውጥ ለማድረግ መዘጋጀቱን ማወጁ ይታወሳል። በርከት ያለ ህዝብ ድጋፍ ከመስጠቱ በላይ እግዚአብሔር ይላከው ሙሴ ያደረገው ሲያዳንቁት የነበሩ መሆኑ እሙን ነው። በዚያን ወቅት ሁሉም ተቃዋሚ በድጋፉ ጎልፍ ተጠራርቦ ሲገባና የግለሰቡ አዳናቂ ሲሆን ኢህአፓ ግን በብቸኝነት በልሳኑም በመግለጫዎቹም እንዲሁም የአመራር አባላቱ በተለያዩ መድረኮች በሰጡት መግለጫ የመጣው ለውጥ የተገና እንጂ መሰረታዊና ስርነቀል ለውጥ አለመሆኑን በመጥቀስ ህዝብ ሽንገላውን ተቃውሞ ለመሰረታዊ ለውጥ እንዲታገል ጥሪ ያደርግ ነበር። ከአንድ አመት በኋላ ለውጥ ተደረገ ብለው አምነው የነበሩ ሰዎች ዛሬ የኢህአፓን አቋም ትክክለኛነት እያረጋገጡ ይገኛሉ። በዚያን ወቅት የኢህአፓ ለውጥ ተብዬውን የተቃወሙ ለምንድን ነው? አባዘመን የአንድ አመቱን ሁኔታ እንዴት አድርገው ይጎበኙታል?
እንግዲህ
ባንክ ስራ ነው ማለት ነው። ስለዚህ ተለኩን ባንክ
ራሳቸው ጋር የዋስ ወያኔ በሌላ መንገድ ተከስተው ያለ ነበርና ትሪቻችን እንዴት ተንቆ ከመያዝ መጀመሪያ ያለው እስቲ ደግሞ ዝም ብለን እንዳለ ከመቀበል ዘመን ታሉ ብለው ተቆሙ ለችን ዝም ብለን ለመጣ እንቀበል እንደይቀል ተደጋጋሚ እንደክራ ይሄ እንደማችንና አስተያየት ይችላል
ታክሶታል ግን አንዳንድ መሰረታዊ ነገሮች እየጨመራቸዋል። አንደኛ የለውጥ የሚባለው ነገር ራሱ አብይ አህመድ መጥቶ ለውጥ አለ እንዲህ ዲሞክራሲ ኢትዮጵያዊነት ምን ይያለ ፕሮፓጋንዳውን በነዛበት ወቅት ያ ሁኔታ ለምን መጣ ያብይ አህመድም ሆነ ሌላ ሁኔታ ለምን መጣ የሚለውን መጠየቅ አንደኛ አስፈላጊ ነው እንግዲህ እሱ በፊት ደግሞ ወያኔ ራሱ ይሄንን ነገር ያደረገው ለምንድን ነው የሚለውንም ደግሞ አብሮ መመለስ ያስፈልጋል እና ኢህአፓ ያንን አቋም ይወሰደው መጀመሪያ መጥቶ እስረኞቹ ሲፈቱ ወይም ዲሞክራሲ መጥቷል ብሎ የውጭ ድርጅቶች ሀገር ውስጥ እንዲገቡ ነፃነት ተፈቅዷል ምን እያለ በሚልበት ወቅት ይሄ ለውጥ ትክክለኛ አይደለም ብሎ ኢህአፓ ያለው መጀመሪያ ራሱ ለውጡ መነሻውን በመገምገም የለውጡን መነሻ ሲገመግም ምንድን ነው ይሄ ለውጥ የመጣው ዝም ብሎ አይደለም ባለፉት 27 ዓመት ሙሉ የኢትዮጵያ ህዝብ ያደረገው የትግል ውጤት ነው በተለይም ከለውጡ ማን ነው ከዛሬ ዓመት በፊት ከ3 ዓመት በፊት ተከታታይ በነበረው የህዝብ ትግል ግፊት ነው ይሄ አንድ መታወቅ አለበት ይሄ የህዝብ ግፊት የማይችለው መሆኑን ስለተረዳ የወያኔ አገዛዝ ኢህአዴግ የተባለው በተከታታይ ስብሰባዎቹ የተወሰኑ ለውጦችን ለማድረግ ውሳኔ ያስተላለፈ መሆኑንም መዘንጋት አያስፈልግም። የእስረኞች መፈታት፣ ዲሞክራሲ ለቀቅ ማለት፣ የውጭ የታገዱ ድርጅቶችን ማንቀሳቀስ የመሳሰሉትን ውሳኔዎች የወሰነው ወያኔ ነው እንጂ አብይ አህመድ አይደለም ወይም ሹሙ አይደለም ማለት ነው። እና ይሄ መነሻው ይሄ ነው። ያንን ደግሞ ወያኔ ደግሞ ያንን እርምጃ የወሰደው ምንድነው? መሰረታዊ የሆኑ ለውጥ ከመጣ የራሱ ስርዓት ሙሉ በሙሉ ሊገረሰስ የሚችልበት ሁኔታ እንዳለ በመረዳቱ ያ ከመሆኑ በፊት ግን ጥገናዊ ለውጦች አንዳንድ ነገሮች ለቀቅ በማድረግ ፖለቲካ እስረኞችን የተወሰኑትን በመፍላት ሌሎችንም ደግሞ አንዳንድ ዲሞክራሲ ምን የሚሉትንም ዝባዝንኬዎች በራሱ ቋንቋ የሚነገሩትን ማለት ነው በማድረግ ህዝብን በማማለል ትንሽ እረፍት አግኝቶ እንደገና አንሰራርቶ የሚነሳበትን መንገድ ለመፈለግ መሆኑን ኢህአፓ ቀደም ብሎ ነው የተረዳው። ለዛ ነው ሌሎቹ ይረዱ አይረዱ አናውቅም፣ ግን ኢህአፓ ግን ይህን ተረድቷል። ሁለተኛ ኢህአፓ የሚታገልበት ቅድም ማለበል እንደተከሰው እኛም የምንታገለው ለመሰረታዊ ለውጥ መሰረታዊ የስርዓት ለውጥ ነው። መሰረታዊ የስርዓት ለውጥ ሊመጣ የሚችለው ደግሞ በየገዢው ፓርቲ 27 አመት ሙሉ የተቀመጠው የገዢ ፓርቲ የተወሰነ ግለሰቦችን ቀይሮ ለውጦ ኃይለ ማርያምን በአብይ አመት ተክቶ ወይም ደግሞ የበርግት ፖለቲካ እስረኞች መፈታታቸው ወይም የታገደ የፖለቲካ ድርጅቶች እንዲንቀሳቀሱ ተደርገዋል መባሉ ብዙ ተቃውሞ የሚያስነሳ የሚሻ ነገር አይደለም። ተቃዋሚ ማንንም የሚቃወመው አይደለም፣ ግን እነዚህ ደግሞ በቂ እርምጃዎች አይደሉም። በቂና የኢትዮጵያ ያንን ሁሉ ትግል ያንን ሁሉ መስዋዕትነት ከፍቶ እንግዲህ ባለፉት 3 አመታት ቀደም ብሎ ባለፈው 3 አመታት ከ3000 በላይ ቢያንስ ማለት ነው በጣም ባነስተኛ ቁጥር ከ3000 በላይ ህይወት ጠፍቷል። ይሄ ሁሉ ህይወት የጠፋው የስርዓት ለውጥ እንዲመጣ ነው እንጂ የተወሰነ ጥገናዊ ለውጥ ለማድረግ አይደለም። ይሄንን በቅድሚያ ስለተረዳ ነው ብዙዎቹ ያልተገነዘቡ ክፍሎች ለዚህ ጭፍን ድጋፍ በሰጡበት ወቅት ያፓ ይሄ ትክክል አይደለም መታገል ያለብን ለስርዓት ለውጥ ነው ትግሉ መቀጠል አለበት የተጀመረው ትግል መቀጠል አለበት ብሎ እስካሁን ድረስ እንግዲህ ሲታገል የቆየው ይሄ ነው። ዋናው ምክንያት ይሄ ነው። ሌላው እንግዲህ ሌሎች ድርጅቶች ለምን ገቡ ለሚለው እንግዲህ የግንዛቤ እጥረት አይመስለኝም። ምናልባት አንዳንዶቹ የግንዛቤ እጥረት ሊኖራቸው ይችል ይሆናል፣ ግን ብዙዎቹ ድርጅቶች የሚመለከቱት የተወሰኑ አስመሳይ ለውጦችን ተጠቅመው የስልጣን አላማቸውን ለመክፋት ነው፣ ሌላ ነገር አይደለም። ቀደም ብለውም ሲታገሉ የነበሩ እንታገላለ ሲሉ የነበሩ ድርጅቶች ምንነታቸውን በዚህ ሂደት አስመስክረዋል። ለስራት ለውጥ ነው የተባለው ይሄ ያለው ገዢ ቡድን በስልጣን ላይ እስካለ ድረስ የስራት ለውጥ እንደማይገኝ እንደማይመጣ እርግጠኛ ሆኖ እየታየ ያለ በሌላ አንጻር እንግዲህ ህዝቡንም ለማጭበርበር ያው ተሳታፊ ሆነዋል። አሁን ባሁን ወቅት እንደውም የተቃዋሚ ይባል ነገር የለም። እነሱም ራሳቸው የሚሉት ተፎካካሪ ነው። ከተፎካካሪነትም ውጭ አንዳንዶቹ እንደሚሉት እንደውም የአገዛዙ ደጋፊ የሆኑ ተቃዋሚዎች ይባልበት ሁኔታ ነው ያለ። ይህም ትክክለኛ ሁኔታ ያለ ይመስለኝ። ስለዚህ
ቀጣዩ ጥያቄ የሚሆነው የአብይ አህመድ ወደ ስልጣን ከመጣ አንድ አመት ወዲህ በአገሪቷ ላይ የተሰሩት ሁኔታ አቶ እያሱ ያስረዱ።
አብይ ወምኛ ሹሙም እንደው ስልጣን ሲመጣ ጀምሮ ለአመጣ በአመጣቱም ሂደት ለማን እንደመጣ ያስታውቃል። ራሱ አንደኛ ያሾሙትና እዚያ ያደረሱት መርጠው ደግሞ የሰየሙት ባዳን ናቸው እንጂ ኢትዮጵያ ህዝብ አደም ኢትዮጵያ ህዝብ አልመረጠውም ድምጹን አልሰጠውም ድጋፍ ተባለ እንጂ የነው የመንጋጫጫታ እንደምንለው ነው እንጂ ህዝብ ሙሉ በሙሉ ህዝቡም ድጋፍ ሰጥቷል ለማለት አስቸጋሪ ነው። ግን ይሄ ሞሩ ክፍል በውጭ ያለው ምን ያለው ብዙ ጫጫታ ስለነበረ በዛ ጫጫታው አናጃቢ ሆኖ ተገኝቷል። እኛ ይሄንን ካመጣጡ ምን አይነት አመጣጥ እንዳለው ማን እንዳመጣው ምንስ ሊያረግ እንደሚችል ከመጀመሪያው ስላወቅን እንግዲህ ያው በማስተንቀቅ የሚሰራ አይደለም ማለት ብዙ ርጅብኝ ቢወረድብንም በተለይ ሊገቡ በፈለጉ ሰዎች ጠንተን የቆምንበት ጉዳይ ነው። እንደገባ ምንም ያደረገው ነገር የለም። በመጀመሪያ ይሄንን ያለውን ስርዓት ህዝብ የጠላውን ስርዓት ኢህአዴግን አስቀጥላለሁ ኢህአዴግ ምንም እንትን የሚለው ነገር የለም ህገ መንግስቱ ይጠበቃል እንደውም አሁን በደም የተከፈለበት ነው እስከማለትም ደርሷል። ህገ መንግስቱ እንጠብቃለን አዋጆቹ ምንም የተሻሩ አዋጆች የሉም። ወዲያውኑ ደግሞ በጣም ጸረ ኢትዮጵያ የሆኑ ጽንፈኞችን ቤተ መንግስት ድረስ ጋብዞ የግል እንግዳ የክብር እንግዳ ብሎ ሲተቃቀፍ አየ ነው እና ለኢትዮጵያ ደግ የማይመኙ ህዝብን እርስ በርሱ ሊያጫርሱ ፍላጎት እንዳላቸው ግልጽ ያደረጉ ኃይሎችን ሰብስቦ ዙሪያውን የኮለኮለው። በእርግጥ ሌሎች ደግሞ ተቃዋሚ ነን የሚሉ ወዲያውኑ እነሱም ደግሞ የሽግ ሂደት የሚለውን እንቀበላለን ያሉ የነበሩ ወዲያውኑ እርግፍ አድርገው ትተው እነሱ ደግሞ እሱ ስር ሄደው እንግዲህ የተለጠፉበት ሁኔታ ነው ግሩስን የወደቁበት ሁኔታ ነው። ስለዚህ ለህዝብ የሚጠቅሙ ነገሮች አይደሉም እና እነሱ አላማቸው ምንድነው ወዲያውኑ ታየ። ወዲያውኑ ነው ብዙ ጊዜ አልፈጀም አመት በጣም አጭር ጊዜ ነው። በአጭር ጊዜ ውስጥ ታየ ህዝብ አፈናቀሉ በሰፊው ህዝብ አፈናቀሉ ጠላት በሚሏቸው በሚሉት ህዝብ ላይ ዘመቻ ከፈቱ። ከላይ እስከታች የነሱን የብሔረሰብ አባሎች ከላይ ከልክ እንደ ወያኔን በትግራይ ተወላጆችና ወያኔዎችን ከላይ እስከታች እንደሾሙ እነሱ ደግሞ የኦህዴድና የኦሮሞ ተወላጆችን ከላይ እስከታች ሾመው የጥላቻ ዘመቻ በተለይ በአማራው ላይ ተያዙ እና አካሄዳቸው ምንም ለኢትዮጵያ የማይበጅ እንደሆነ የኤርትራ ጋር እርቅ የሚሉት ሁሉ የማይጠቅም እንደሆነ ዘለቄታ ሊኖረው የማይችል እንደሆነ ለኢትዮጵያ ምንም ነገር እንደማይበጅ እንግዲህ ከመጀመሪያ ጀምሮ ስናስረዳ ቆይተናል። የተከሰተው ምንም አዲስ ነገር አለ አሰቃቂ ሆኗል። በአሰቃቂ ደረጃ እኛ ይሄ ይሆናል ያልነው ነው እየሆነ ያለው። ኢትዮጵያን መሸንሸን በክልል ውስጥ እርስ በርሱ እንዲፋጅ ማድረግ ሄደ ያገዛዙ የራሱ ጦር ደግሞ ጠላት ባላቸው ህዝቦች ላይ እየዘመተ ህዝብንና ሊቋቋሙት የፈለጉትን ግድያ አዲስ አበባ የኛ ነው የኢትዮጵያን አይደለም የኛ ብቻ ነው በሚል እንደገና የተሰራውና የተደረገውና እየተደረገ ያለው ደግሞ ሁሉ ሰው ያውቃልና የሚካሄደው ዘረኝነት የአንድ ብሔረሰብ ዘረኝነት የበላይነት እየሰፈነ እንዴት እና በሚመጣው እነሱ በሚሄዱት የፖለቲካ ሂደት ከሆነላቸው ምርጫ ቢያደርጉ ምን ቢሉም ያው ባንድ ልክ እንደ ወያኔ የበላይነት ኦህዴድ ኦዴፓ የሚባሉ ይዘው ሌላውን አስገብረው ኢትዮጵያ እንደፈለጋቸው ይጫወቱባት ነው የሚፈልጉት ያለው በተግባር እየታየ ነውና አዲስ እንትን የሚፈይዱት ነገር ያለ አይመስለኝም ይመጣለው ጥም የለም ለውጥ የተባለው እኮ ለመጣው ለውጥን ለማፈን እኮ ለውጥ አመጣን ይላሉ ሰዎች የተወሰኑት ለቀቀ ሌሎችን አለቀቁ በዛት ያለው እስረኛ አሁንም በአገዛዙ ስር ነው ያለው ጋዜጠኞች አሁንም ይያዛሉ አሁንም ፍትሃዊ ያሉ ነገሮች በስራ ላይ ይዋሉ ነው ህዝብ ከቤቱ እየተፈናቀለ ነው መሬቱን ንብረቱን እየተቀማ ነው ጸጥታ ምንም በረጋጋት የለም አዲስ አበባ አፈሳ ዝርፊያ ህገወጥነት ሰፍኗል ይሁን አዲስ አበባ ውስጥ እና ይሄ ነው የስርዓቱ መልክ ይሄ ነው ዘረኝነት የአንድ ብሔረሰብ የበላይነትን ለማስፈን የዛ ብሔረሰብ ወኪል ነኝ የሚሉ ፓርቲ ማለት ነው ወይም ድርጅት ለማስፈን መጣር ጠላት የሚዙ ማዳከምና መበታተንና ማፈናቀል ከዛ የነሱን የበላይነት የሚያረጋግጥ በዚህ በአስከፊ ሁኔታ በማይሆንበት ሁኔታ ምርጫ አካሄድን ብሎ ለራሳቸው ህጋዊነትን ለመስጠትና ፈረንጆቹ ደግሞ ይሄንን አጅበው ይሄውናው ተመረጠ ይሄ የተመረጠ መንግስት መጣ ብለው የነሱን ጥቅም ያስጠብቅላቸው ቡችላ አገዛዝ ለማስቀመጥ ነው ሌላ ምንም ነገር የለም ምን እንደምታይ ማለት ነው
አቶ አለበል እንዲያነሱልኝ እንፈልግ ይሁን ከሌሎች ኢትዮጵያውያን የሚሰማው ምንድነው የህወሓት አገዛዝ በተወሰነ መልኩ ይሻል ነበረ ምክንያቱም አሁን አቶ ያሲ ለቀሱትን ንግግር አስመልክቶ ማለት ነው ከተማ ውስጥ እና ሌሎች አካባቢዎች ዝርፊያ አልነበረም የከተማ ውስጥ ወንብድናም እንደገና ብጥብጥም አልነበረም አትሊስት የከተማዎችን ጸጥታ በኃይልም ቢሆን ተጠቅሞ ህወሓት እንትን ለመቆጣጠር ችሎ ነበረ ኦዴፓ ኦዴድ ግን ጸጥታውን እንኳን መቆጣጠር አልቻለም ነበር ይላል በእርሷ ተያይ በዚህ ጉዳይ ላይ የሚሉት ነገር ካለ
ይህኛው ጀምሪያ ተገለጽ ሲነሳዊ በውይይት መቅረቡ ራሱ አስቸጋሪ ወያኔ ተራሮች ወያኔዎች አሁኖቹ የኦሮሞ ስልጣኞች ወይም የኦሮሚያ ዘናያን ወያኔዎች ይሻላል ለማለት ነው ለውጥ ያው ያው አንዱ ከአንዱ ይገኛል በመጀመሪያ ነገር ለውጥ አንዱ ወያኔ ሄዶ ሌላ አድራሲ አልመጣም ያ ወያኔ ትሪሊዮን በሰቡ አመት ቢኮስ ሙሉ በሙሉ ስልጣን ናቸዋል ወይም ደግሞ ሀገሪቱ ላይ የያዘው ኢኮኖሚ እና የፖለቲካ ስሙ ጥፉ እናተ ተመክሯል ማለት አይደለም። ኢትዮጵያ እንደሚታዩት አሁን ያለው ጠቅላይ ሚኒስትር ሰምዬም እነሱ እያማማከረ እንደሚሰራ በቅርብ የምናየው የእነሱ ጉዳት እየተከፈለ ስለዚህ የተከልና ሰሙ ጉዳይ ነው። ወደ ያ ነገር አንዱ አሁን እናይ ኢትዮጵያ ውስጥ ወያኔ ለራሱ ተሰንሲል ፍጹም የሆነ ትኩረት ኢኮኖሚውን ማንኛውም ነገር መቆራረጥ ስለሚፈልግ እስራኤል ያደርግ አይነት ነው። የተወሰኑ ነገሮች ተሰርቶ የነበሩ ይመስላል። አንድ አረብ ደረጃ ስጠ ትፈኝነቱ አረማኒነቱ እና በዚህ ያበቃን ራሱ መቀመር የጀመረው አስባ ያለች የዛ አስከፊ ስርዓት እንቅስቃሴ ውጤት ነው። ራሱ አሁን ለታሪክ እየተከሰተው የእነሱ ውልድ ነው ማለት ነው። የዛ የአረመን ወያ ውልድ ነው። አንድ ከፊል ስርዓት አልባይ እንቅስቃሴና ጭራሽ ወንበሮቹና መንግስት ተብዬው ማይመኝበት ሁለቱም አንድ ሁለቱ ሆኑ የሚሰሩበት በአንድ በተራራ ከዚህ እንዳላየ ነውበትና ወንጀል ነው 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 ወንጀል ስለዚህ ወያኔ ጋር እንግዲህ ባልቆ ወያኔ ይሄዋል ወይስ መስዋዕት ወይስ ፓርቲ ነው ማለት ነው። እሺ ቁራቁ አጭባይ ነው ማለት ነው። እሺ
እሺ ተበለጠ እንዲያምሩልኝ እዚህ ላይ እንፈልገው ነገር ቢኖር የይሻላል ፖለቲካ እንግዲህ ከኃይለሥላሴን አልፎ ደርግ ጋር ሲመጣ ከደርግ ደግሞ ወያኔ ይሻላል ከወያኔ ውስጥ ደግሞ ተበለጠ ኃይለማርያም ኃይለማርያም ደግሞ አብይ እየተባለ የይሻላል ፖለቲካዎች ማለት ህዝብ ራሱ በተወሰነ አጋጣሚዎች ይሄ ከዚህ ይሻላል ይሄ ከዚህ ይሻላል የሚለው አይነት አቋም ላይ ደርሷል። ህገወጥና ምንድን ነው ህዝብን ከፋፋይ ገዳዮች ቢሆኑም እና የይሻላል ፖለቲካ እስከ መቼ የሚለውን ምናልባት ለህዝብም የሚያሳስቡት ነገር
ቅድም የተባለውን ነገር ከሚገፉት ሰዎች መካከል የተወሰኑት ምናልባትም በቁጥር ላቅ ያሉት ወያኔ ደጋፊዎች እና አባላት የሚሆኑ ይመስለኛል። ምክንያቱም ባለፉት አንድ አመት የወያኔ ቡድን ሲያደርግ የነበረው ሲንቀሳቀስ የነበረው በሀገሪቱ ውስጥ ቀውስ ለመፍጠር ከፍተኛ ጥረት ሲያደርግ የነበረው የሱ የነበረበት 27 አመት ከዚህ ካለፈው አንድ አመት እንዲሻል መልእክት ለማስተላለፍ የሚል ይመስለኛል። ለኔ በበኩሌ ማለት ነው በዚህ ባለፈው አመት ውስጥ ይሄው አብይና የሱ ቡድኖች የሆዴድ ስልጣን ባገበት ወቅት የወያኔው አገዛዝ ማለትም የህወሓት ወይም ትህነግ የሚባለው የትግራይ ህዝብ ነጻ አውጪ ግንባር ላለፉት 27 አመት ይዞት የነበረውን የፖለቲካና በተለይም የፖለቲካ የበላይነት ያጣበት ነው። በተወሰነ ደረጃ ያጣበት ነው። ብዙዎቹ ከህዝብ ግፊት የተነሳ ስልጣን ላይ በወጡት የኦዴድ አባላት ግን አብይ ጋራ ያሉ ቡድኖች አይደሉም ያባረሩት ወያኔን፣ ግን የህዝብ ግፊት የህዝብ እንቅስቃሴ ይሄንን በመፍራት ብዙዎቹ ባለስልጣናት የተባሉት ያው ትግራይ ውስጥ መሽገው እንደሚገኙ የታወቀ ነው ማለት ነው። ከዛው ውስጥ እንግዲህ ምንም እንኳን አሁንም ቢሆን ከላይ ጀምሮ እስከ ታች ድረስ የወያኔው መዋቅር አባላቱ በጸጥታውም ሆነ በወታደሩም ሆነ በሌላ ያሉ ቢሆን ቁልፍ ቁልፍ ቦታዎችን የያዙ ቢሆንም ግን በተወሰነ ደረጃ ደግሞ ለቀው የሄዱበት እንዳለ ግልጽ ነው። እዛ ቁጭ ብሎ ግን ቅድም የተባሉትን እንቅስቃሴዎች የሚያካሂዱት እነሱ ናቸው። ገንዘቡ አለ፣ ግንኙነቱ አለ፣ አባላቱ አሉ። በየቦታው አንዱን የአንዱን ብሔረሰብ በሌላው ላይ በማነሳሳት ከቦታ ወደ ማነው በየቦታው የተለያዩ የህዝብ መፈናቀሎች እንዲደርሱ በማድረግ የሚጫወቱት ሚና ከፍተኛ ነው። በኦሮሞና በሶማሌ መካከል አሽከራቸው የነበረውን አብዲሌን እያንቀሳቀሱ ያንን ሁሉ ግድያና ጭፍጨፋ ሲያካሄዱ እንደነበረ የሚታወቅ ነው። በኦሮሞና በቤኒሻንጉል፣ በኦሮሞና በአማራ ኢቭን በአማራው ክልል አሁን በቅርቡ በዚህ ከሚሴና በአጣዬ የተካሄደውን ግድያ የምናስታውሰው ይሄ ሁሉ የወያኔ እጅ ያለበት ነው ከጀርባ ሆኖ። ይሄን ለምንድን ነው የሚያደርጉት? በሀገሪቱ ውስጥ የበለጠ አለመረጋጋት ተፈጥሮ ያለፈው ይሻለናል፣ ሰላማችን ይሻለናል፣ ስለዚህ ወያኔ ይምጣልን የሚለውን እንትን አመለካከትና እምነት ህዝቡ እንዲይዝ ለማድረግ ነው ጥረት የሚያደርጉት። ግን በጣም በሚያረጋግጥ ሁኔታ ህዝቡ በወያኔ ላይ ያለው አመለካከት ለአንዴም ለሁሌም የቆረጠ ይመስላል። ከእንግዲህ ወዲያ ያንን ግፈኛ አገዛዝ የሚቀበል ማንም አይኖርም። ይሄ ነው የተሻለ ይምጣ የተሻለ ይሻላል ምን የሚለው እንግዲህ የአመለካከት ጉዳይ ነው። ምንም የተሻለ ነገር አምባገነን አምባገነን እስከሆነ ድረስ አምባገነን
ነው። ምናልባት እዚህ ጋር ለመጨበር ያክል እንትን ምንድነው ይሄኛው አገዛዝ 100,000 ህዝብ ገሎ ነበር፣ ይሄኛው አገዛዝ 3,000 ገሏል፣ ይሄኛው አገዛዝ 1,000 ገሏል የሚል አይነት አስተሳሰብ አለ እና የይሻላል ፖለቲካ ያልኩት ያንን
እሱ ምንም አያዋጣም። በንጉሱ ጊዜ እንደዚህ ነበር፣ ጥሩ ነበረ፣ ህዝብ አይሞትም ነበር ሲባል ነበር አይደል? በደርግ ጊዜ ደርግ ብዙ ሰው ጨፍጭፏል። ከግማሽ ሚሊዮን የበለጠ ወጣት የጨፈጨፈበት ነው። ግን ያለ ስላሴ ጊዜ ደግሞ ያንን ያህል ሰው አልተገደለ ይባል ነበር። ግን ያለ ስላሴ አገዛዝ ራሱ ደግሞ በራሱ መልክ የበለጠ ግፈኛ እንደነበረ ለብዙዎች የመሬት ጉዳይ አለ፣ የብሔረሰቦች እኩልነት ጉዳይ አለ። በዛን ወቅት ደግሞ የሚደረግ አፈናና ግድያዎች አሉ ነበሩ ማለት ነው። ከደርግ በኋላ ደግሞ ወያኔ መጥቷል፣ ብዙ ሰው ገሏል፣ የታወቀ ነው በዲሞክራሲ ስም ያውም ደግሞ በውጭ ረጆች ተባባሪዎች አማካይነት ማለት ነው። የ27 ዓመት ጭፍጨፋውን አካሄዷል። ይሄ ሁሉ ነገር ግን አንድም ሰው ከሞተ እኮ ሞቷል ሰው። ዲሞክራሲ ከታፈነ ዲሞክራሲ የለም፣ መብት ከታፈነ መብት የለም ማለት ነው። በየትኛውም አገዛዝ ቢሆን የምሳሌ ሆነ የደርግ ሆነ ሌላ ሆነ ምንድነው ከዝንጀሮ ቆንጆ ምን ይመራሉ የሚል ነገር አለ በእኛ እንትና። በዛም ሆነ በዚህ ሁሉም ዝንጀሮ ነው፣ ዝንጀሮ ደግሞ ቆንጆ የለውም። እና ዋናው ነገር ህዝብ የማይገደልበት የማይጨፈጨፍበት መብቱ የሚከበርበት ያሻውን መርጦ ወደ ያሻውን የሚያወርድበት አይነት ስርዓት ለመፍጠር የግድ ህዝባዊ የሆነ ህዝባዊ መሰረት ያለው ዲሞክራሲያዊ ስርዓት እውን መሆን አለበት። የማስመሰል ሳይሆን ወይም በተወሰነ ኃይል ተገፍቶ የመጣ ሳይሆን ወይም በጥገናና በውሽልሽል አይነት የመጣ ዲሞክራሲ ሳይሆን ለስም የሚሆን ዲሞክራሲ ሳይሆን እውነተኛው መሰረታዊ የሆነ ዲሞክራሲ መምጣት መቻል አለበት።
ሰንደቃ ማጭ ኑሪየ መሰለ ኑሪየ ተራ I guess that I'm in, I'll collaborate again.